ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
አሜሪካም ሆነ በሌላ በተለያየ ሀገር ያሉ ኢትዮጵያውያን ለወላጆቻቸው፣ ለአያቶቻቸው፣ ለወንድም፣ ለእህት፣ ለዘመዶቻቸው፣ ለዘመድ አዝማዶች ኢትዮጵያ ውስጥ መግዛት ይችላሉ።
የሰማናት ረዳት በሚል የሚጠራ የሕክምና አገልግሎት ሰጪ ተቋም መስራች የሆነችውን ሲስተር አይናለም ፍቃድ ነው። ስለ አገልግሎቱ ቆየት ብለን በሰፊው እንጨዋወታለን። እኒና ሌሎች ጉዳዮች የተካተቱበትን የምሽቱን መሰናዶው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ ቀዳሚው ዝግጅት እንሻገር። ረዳት በውጭ ሀገር የሚኖሩ ኢትዮጵያን ሀገር ቤት ያሉ ዘመዶቻቸውን ጤናን በተመለከተ ለመደገፍ እንዲችሉ ያለመ አገልግሎት ነው። የሕክምና ባለሙያዎችን ቤት ለቤት አገልግሎት እንዲሰጡ ለማድረግ የሚያስችለው ረዳት ከእድሜና ከከባድ በሽታዎች በሚመነጭ ምክንያት ለመንቀሳቀስ ለማይችሉ የአልጋ ቁራኞች መልካም አማራጭ እንደሚሆንም ሰምተናል። ከመስራቿ ሲስተር አይናለም ፍቃዱ ጋር አጭር ቆይታ አድርገናል። በመቀጠል ይቀርባል። ለዓመታት በዩናይትድ ስቴትስ በሕክምናው ዘርፍ በነርስ ባለሙያነት ያገለገለችው ሲስተር አይን አዲስ ፍቃዱ ኢትዮጵያውያንን ጤና ነክ ግልጋሎት የሚያዘምን ሐሳብ ይዘው ብቅ ካሉ ትውልድ ኢትዮጵያውያን መካከል አንዷ ናት። የቅርብ ቤተሰብ አባላት የቅርብ ክትትልና እንክብካቤ በሚሻ የጤና እክል ምክንያት ሲቸገሩ ማየቷ ረዳት የሚለውን አገልግሎት ለመጀመር መነሻ እንደሆናት የምትገልጸው ሲስተር አይናለም አገልግሎቱ ከሀገር ቤት ርቀው የሚገኙ ሰዎች የቤተሰቦቻቸውን ጤና ለመከታተል ያለውን ፋይዳ እንዲህ ታስረዳለች።
ምንድን ነው የምናደርገው? ሁለት አይነት ሰርቪስ አለ። አንደኛው ለማንኛውም ሰው፣ ለማንኛውም እድሜ ግሩፕ፣ ለማንኛውም ጾታ ኢትዮጵያ ውስጥ ክሊኒክ ቤዝድ የሆነ ሰርቪስ አለን። ኢትዮጵያ ውስጥ እንደምታውቀው በባህላችን የተለመደ ነገር አይደለም። ሰው ተነስቶ ወደ ሐኪም ቤት ጀነራሊ አይሄድም ካላመመው ወይንም ደግሞ በጣም ክሪቲካል ኮንዲሽን ላይ ካልሆነ አንሄድም አዘ ካልቸር እና እሱን ካልቸር ለመለወጥ እና ኢትዮጵያ ውስጥ ኢትዮጵያውያን ወደ ሐኪም ቤት በተወሰነ ጊዜ እየሄድን ራሳችን ቼክ ማድረግ አለብን የሚለውን ሀሳብ ይዘን የተለያየ አይነት ፓኬጆች አሉን። ከ34 ዶላር ጀምሮ እስከ $400 ድረስ የሚያወጡ ፓኬጆች አሉ። የሚፈልግ ሰው መርጦ እነዛን ፓኬጆች አሜሪካም ሆነ በሌላ በተለያየ ሀገር ያሉ ኢትዮጵያውያን ለወላጆቻቸው፣ ለአያቶቻቸው፣ ለወንድም፣ ለእህት፣ ለዘመዶቻቸው፣ ለዘመድ አዝማዱ ኢትዮጵያ ውስጥ መግዛት ይችላሉ። ዶሮና በግ የተለመደ ነው በአመት በዓል መግዛት። ሞር ኢምፖርታንትሊ ደግሞ የጤናን የመሰለ ነገር እንደ ስጦታ መስጠት በጣም የሚያስፈልግ ነገር ነው እና በዛ የተነሳ እነዚህን ፓኬጆች አዘጋጅተን ከኢትዮጵያ ውጭ ያሉ ኢትዮጵያውያን ለዘመዶቻችን፣ ለወንድም እህቶቻችን እንድንገዛ ኢንካሬጅ ለማድረግ ነው።
ረዳት ኢትዮጵያ ውስጥ በተገቢው ሁኔታ ያላደገውን በኢትዮጵያውያን ዘንድም እንደ መልካም ልምድ ሊያዝ የሚገባውን የቅድመ ምርመራን ባህል በማስፋፋት ረገድ የሚኖረውን ሚና ሲስተር አይናለም ታውሳለች።
ለምሳሌ ሴቶቻችን 40 ዓመት ሲሞላን የጡት ኤግዛሚኔሽን ያስፈልገናል፣ ማሞግራፊ ያስፈልገናል እና በትንሹ ማኔጅመንት የሚቻልበትን ነገር ህይወታችንን ሊያጠፋ ሊወስድብን ይችላል። ስለዚህ ዳትስ ዋን ኤግዛምፕል ማሞግራፊ ያስፈልገናል ከ40 ዓመት በኋላ ወይንም ደግሞ ኮሎኖስኮፒ። ለምሳሌ ብትዊን ከ40 እስከ 50 ዓመት ባለው እድሜ ውስጥ ወንድም ሆነ ሴት ኮሎኖስኮፒ ያስፈልገናል። በዛው በኮሎኖስኮፒ የሚገኝ አንዳንድ ችግር ካለ በቀላሉ ማኔጅ ሊደረግ ይችላል። ህይወታችንን ማጥፋት የለበትም። እና በዛን ያን በተመለከተ እነዚህ ፓኬጆች አሉ። የሚፈልግ ሰው ለዘመድ አዝማድ ገዝቶ መጥቶ ኢትዮጵያ መላክ ይችላል። አንዱ እሱ ነው።
የሕክምና ባለሙያዎች የቤት ለቤት አገልግሎት እንዲሰጡ ለማድረግ የሚያስችለው ረዳት ከእድሜና ከከባድ በሽታዎች በሚመነጭ ምክንያት ለመንቀሳቀስ ለማይችሉ የአልጋ ቁረኞች መልካም አማራጭ እንደሚሆንም ሲስተር አይናለም ትናገራለች።
ሌላኛው ደግሞ ኢትዮጵያ ውስጥ የሚኖሩ እና ከቤት ውስጥ መውጣት የማይችሉ ወንድም እህቶቻችን አሉ። እናት፣ አባት፣ አያት በእድሜም ሆነ ያለ እድሜ ደግሞ አንዳንድ ሲቹዌሽን ኮንዲሽኖች አሉ። ከቤት ውስጥ ወጥተን ሐኪም ቤት መሄድ የማይችሉበት ሁኔታ አለ። አንዳንዴ ደግሞ አልጋም ላይ ተኝቶ መገላበጥ የማይችሉበት ሁኔታ አለ። ለእንደዛ አይነት በሽተኞቻችን ወይንም ዘመድ አዝማዶቻችን ደግሞ ፓኬጅ አለን እና ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥ የሚኖር ሰው ይሄንን ፓኬጅ መግዛት ይችላል። እና እኛ ምንድን ነው የምናደርገው? ሐኪሞች አሉን፣ ነርሶች አሉን፣ ፊዚካል ቴራፒስት፣ አምቡላንስ አለን። ዊ ሃቭ አ ሆል ፓክ ኦፍ ሰርቪስስ ሪሶርሶች አሉን እና እነዛን ሪሶርስ ይዘን በሽተኛ ቤት መሄድ እንችላለን እና ሕክምና መስጠት እንችላለን።
አገልግሎቱ በሕክምና ዘርፍ ለሚመረቁ ወጣት ባለሙያዎች ሊፈጥር የሚችለውን የስራ እድል በተመለከተስ ምን እርባና ይኖረዋል ለሚለው ጥያቄ ሲስተር አይናለም ቀጣዩን መልሳለች።
ያው በኢትዮጵያ ውስጥ መሆኑ ይሄ ኦርጋናይዜሽን ኢትዮጵያ ውስጥ ሆኖ ኢትዮጵያን ህዝብ ማገልገሉ ብቻ ሳይሆን ኢትዮጵያውያን ፕሮፌሽናሎች አሉ ከማንም የማያንሱ አክቹሊ ማተር ኦፍ ፋክት ብሪሊያንት የሆኑ ነርሶች አሉ፣ ብሪሊያንት የሆኑ ሐኪሞች አሉ። የፕሮፌሽናል እና የኢንቴሊጀንስ ሾርቴጅ የለም ሀገራችን እና ይሄንን እኛ እናውቃለን እና ይሄ ኦርጋናይዜሽን መኖሩ ፕሮቫይድ ኦፖርቹኒቲ ለኢትዮጵያውያን ፕሮፌሽናሎች እድሉን ይሰጣል። በሀገራችን ኢትዮጵያ ህዝብ ከኢትዮጵያ ወጥቶ መታከም የለበትም። ምክንያቱም ኢኳሊ ስኪልድ የሆኑ ሐኪሞችና ፕሮፌሽናሎች አሉ እና እዛ እነሱን ነው እኛም ዊ አክቹሊ አኳየር ዘ ሞስት ስኪልድ ፕሮፌሽናልስ ኤንድ ናት ኦንሊ ስኪል ፕሮፌሽናሎቹን ከተማሩበት ቦታ መውሰድ ሳይሆን የራሳችን ደግሞ ትሬኒንግ አለን የምንሰጠው። ህክምናውን ተምረዋል። ከዛ በላይ ግን እንዴት አይነት ፕሮቫይድ ሰርቪስ መስጠት እንዳለብን የሰርቪስ ትሬኒንግ አለን፣ ኤክሰለንት ትሬኒንግ አለን እና እሱን ፕሮቫይድ አድርገን በደንብ ኳሊፋይድ የሆኑ ሐኪሞች፣ ነርሶች፣ ፊዚካል ቴራፒስቶች፣ ስፔሻሊስቶች፣ ፍሎባረሚስቶች ዊ ሃቭ ሃይሊ ስኪልድ ፕሮፌሽናልስ and we're very proud to support our own የራሳችንን ሰው ኦፖርቹኒቲ ሰጥተን ፕሮፌሽናል የኢምፕሎይመንት ኦፖርቹኒቲ ሰጥተን በራሳችን ሰዎች የራሳችንን ህብረተሰብ መከባከብ መቻል ዳስ ሳምቲንግ የምናደርገው ነገር ነው እና ዊር ቬሪ ፕራውድ።
ረዳት አገልግሎት ኢትዮጵያውያን ጊዜው ሳይረፍድ የጤና መፍትሄ ለማግኘት መልካም አማራጭ እንደሚሆን የምታምነው ሲስተር አይናለም በተለይ ሴቶች ለጤናቸው ትኩረት ሊሰጡ እንደሚገባ ትመክራለች።
ምንድን ነው ኢትዮጵያውያን ያው በጣም የምንዋደድ ሰዎች ነን። ለኢትዮጵያ ህዝብ ቤተሰብ ማለት ኢስ ኤቭሪቲንግ። ዳትስ ዘ ሚኒንግ ፎር ላይፍ ላይስ ኢን አወር ሪሌሽንሺፕ ዊዝ አወር ፋሚሊስ። ሌትስ ቴክ ኬር ኦፍ ኢች አደር፣ እንንከባከብ ራሳችንን እና ይሄ እርሊ ነው የሚጀምረው። ታመን ነው በአምቡላንስ መሄድ የለብንም። እርሊ እንጀምር፣ ሴቶቻችን በተለይ የቤተሰብ ምሰሶ ነን። ስለዚህ ሌትስ ቴክ ኬር ኦፍ ራሳችንን መንከባከብ አለብን። ማሞግራፊያችንን ቼክ እናድርግ፣ ኮሎኖስካፒያችንን እናድርግ። ስኳር በሽታ ይኖርብን አይኖርብን እንወቅ። ሐኪም ሄደን እኔ እና እኛ ከኖርን ልጆቻችንን እንንከባከባለን። እኛ ከኖርን አባት እናታችንን እንከባከባለን። እኛን ደግሞ ተመልክተው ልጆቻችን በምሳሌ ይማራሉ። ስለዚህ ራሳችንን እንንከባከብ እንደ ኢትዮጵያውያንነታችን ራሳችንን እንንከባከብ።
በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ደግሞ መስፍን አድራጌ በተለያዩ ምክንያቶች ከቤት ንብረታቸው ተፈናቅለው ሀርቡ ከተማ መጠለያ የሚገኙ ተፈናቃዮች ጋር በመሆን አዲስ ዓመት እንዴት እንደተከበረ ያስቃኘናል።
አቶ መሐመድ አወል ይባላሉ። ሀብትም ትዳርም ልጆችም ካፈሩበት ምዕራብ ወለጋ ቶሌ ቀበሌ በቅርቡ በተከሰከሰ ጥቃት ምክንያት ተፈናቅለው ወደ ደቡብ ወሎ ዞን ሀርቦ ከተማ ከመጡ 2 ወር እንዳለፋቸው ይናገራሉ። በጥቃቱ የ8 ልጆቻቸውን እናትና አንድ ህፃን ልጃቸውን ጨምሮ 21 ቤተሰቦቻቸውን እንደተገደሉባቸው እንዲሁም ንብረታቸው እንደወደመ ያስታውሳሉ።
ሰኔ 11 በተደረገው ጭፍጨፋ ምክንያት ነው ተፈናቅዬ ወደዚህ ቦታ የመጣሁት። አጋጣሚ በሰዓቱ የስራ ቦታ እንደሄድኩኝ ቤት አልነበርኩም። እነሱ በሩን ከፍተው ነው በአውቶማቲክ የተጨፈጨፉት። እጄ እየለመነቻቸው አትግደሉን እባካችሁ እያለ እየለመነቻቸው ማለቅ አለባችሁ ብለው ጨፈጨፏቸው። አጋጣሚ 2 ልጆች ከዛ ውስጥ ወጡልኝ። 8 ልጆች ነበረ። ሚስቴና ልጄን ጨምሮ ዘመዶች፣ አጎት ልጅ፣ ሽማ ልጅ፣ በአጠቃላይ 21 ቤተሰብ ነው ያለቀ። ከኔ በር ላይ ነው የተቀበሩት። አርሶ አደር ነኝ፣ ነጋዴ ነኝ። ወፍጮም አለኝ፣ ከብቶችም አለኝ። ቀንድ ከብት 25፣ ፍየልና በግ 36 የተወሰደብኝ። ቤት 2 ቤት ተቃጥሎብኛል። መተዳደሪያ በቃ ንግድ መጋዘኔ ሁሉ ተዘርፏል። ከዛ ወዲህ የተረፈውን እንኳ ተመልሼ ለማውጣት አልቻልኩም።
የ11 ዓመት ወንድ ልጃቸውን በጥይት ተመቶ በማስታመም ላይ እንደሆኑም ጠቅሰዋል።
ሪፈር ተጽፎልኝ በሕክምና ላይ ነው አሁንም ያለሁት። ወደዚህ መስተንግዶ ተጠርቼ እንጂ አንድ የ11 ዓመት ልጅ በ7 ጥይት ተመቶብኝ እሱን እያስታመምኩ ነው የምገኘው።
በተመሳሳይ ከወላጆቹ ጋር ይኖርበት ከነበረው ምዕራብ ወለጋ አሶሳ መንደር እንደመጣ የሚናገረው የ10 ዓመቱ ታዳጊ ኡስማን አብዶም ጥቃቱን በመሸሽ ላይ ሳሉ አባቱን በሞት ማጣቱንና እሱም ላይ የአካል ጉዳት ደርሶበት ያገገመው በቅርቡ እንደሆነ ገልጿል። አንገቱና እጁ ላይ ጉዳት የደረሰበት ታዳጊ በወቅቱ ተጠፋፍተው ከነበሩት እናትና እህቶቹ ጋር ተገናኝቶ በሀርቦ መጠለያ ካምፕ ውስጥ እንደሚገኝ አጫውቶናል።
አባቴ ጋር ግንህም እንደገና በኋላ ተኩስ ሲጀመር ወደ ቤት ስንመጣ መንገድ ላይ ማይሞቱን አባቴና ማጀን መጥተው እኔን መጥተውኝ እና አባቴ ሞተው እኔ እንደገና መከላከያ አንስቶ አሳክሞኝ።
ስንት አመት ነው?
10
ትማር ነበረ?
3
ምን ህን መታህ አንተ?
እጄንና አንገቴን። 4 እህት አለኝ ከእኔ በላይ 3 ከእኔ በታይ ደግሞ አንድ አለች።
አሁን ምንድን እንዲደረግልህ ትፈልጋለህ?
ምንም ነገር አልፈልግም። ሐኪም ቤትም ታክሜያለሁ።
ተፈናቃዮቹ ይኖሩበት በነበረው አካባቢ በዓልን በተለየ ስሜትና አንድነት ያከብሩ እንደነበር ያስታውሳሉ። የ8 ልጆች እናትና ከምዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ የመጡት ወይዘሮ ጦይባ ሁሴን
በዓላችንን በስርዓት አድርገን ለሌለው አካፍለን ያለውም ያለው አይደለም እንዴ የሌለው ካለው ተካፍሎ አንድ ላይ ዘመድም ቤተሰብም ጎረቤትም ተጣጣርቶ እናከብራለን። ያንም እናከብረውም በምንድን እናከበር ነው? ዘንድሮ በአዘን አከበር ነው። ቅዳሜና ሮቡን አሙስና አርቡን እንኳን አናውቅም።
አቶ መሐመድም ተመሳሳይ አስተያየት አላቸው።
ተንቁጣጣሽ ጀምሮ ድግሱ ሁሉን ነገር አዘጋጅተን ዘመድ አዝማር ጠርተን ጓደኛ ሙስሊም ክርስቲያን ሳንል ኑ ብሉልን ጠጡልን ብለን ነበር የምንለምነው። ግብዣውን ማን ቀረበ የቤቱ ዞረን በጣም ነበር የምንደሰት። አሁን ግን ይኸው እንደዚህ እንደምንታወት እንደዚህ ሁነን አረፍ ለራሳችን ልጆቻችን አሁን በጣም እየተራቡ እየተቸገሩ ነው።
ተፈናቃዮችን እናስታውስ፣ አዲስ ዘመንን በአዲስ መንፈስ ያክብሩ ያለው አግማስ ኢትዮጵያ በጎ አድራጎት ድርጅት የተባለ አገር በቀል ተቋም ታዲያ ኢትዮ ካናዳ ኔትወርክ ለማህበራዊ ድጋፍ ወይም በምህጻረ ቃል ኤክናስ ከተባለ ግብረሰናይ ድርጅት ባገኘው ድጋፍ በሀርቦ መጠለያ ካምፕ የሚገኙ ከ5000 በላይ ተፈናቃዮችን ምሳ በመመገብ አዲሱን ዓመት እንዲያከብሩ አድርጓል። የአግማስ ኢትዮጵያ በጎ አድራጎት ድርጅት ስራ አስኪያጅ አብዶል ሰላም ሽፋው
በሀርቦ መጠለያ ጣቢያ ውስጥ እንደምናየው አዲስ ዓመትን አስመልክቶ አብሮ ከተፈናቃዮች ጋር ምሳ የመብላት ፕሮግራም ነው እያካሄድን ያለ ነው። የእኛ ድርሻ የነበረው ምንድን ነው? ከመጀመሪያው ጀምሮ እነዚህን ተፈናቃዮች ዓለም ላይ ያለ ሁሉ እንዳያቸው ማድረግ ነበር የመጀመሪያውን። በዚህ መንገድ ደግሞ ኢክናሶችን አግኝተናል። ከካናዳ የመጡ በጎ አድራጎት ድርጅቶችን አገኘ ናቸው። ከዛ በኋላ ይህን ፕሮግራም ለእነሱ አቀረብንላቸው። ምሳ ብንጋብዝ ከሌሎች ከምንሰራቸው ስራዎች በተጨማሪ አዲስ ዓመትን ሰው በቁዘማ ሳይሆን አብሮ ቤቱ እንዳለ እንዲሰማውና አብሮ እንዲበላ አብሮ በዓሉን እንዳከብር የሚል ሀሳብ አቀረብን። እነሱ ፋይናንሱን ቻሉ ብሩን ዶኔት አረጉልን ወደኛ እና ደግሞ ያው ይሄን ፕሮግራም አዘጋጅተን እነሱ በተገኙበት የፕሮግራም የምሳ ፕሮግራም ወይም የበዓል ዝግጅት እየተካሄደ ነው ማለት ነው።
ኢትዮጵያ ውስጥ በደረሱ መፈናቀሎች ሰብአዊ ጉዳቱን ለመቀነስ የተለያዩ ድጋፎች ማድረጋቸውን ያስታወሱትና ካናዳ ውስጥ በማዕድን ምህንድስና የሚያገለግሉት የኢክናስ ኢትዮጵያ ልዑክ አባል መቆያ ወንዲራድ በዓልን ከተጎዱ የህብረተሰብ ክፍሎች ጋር ማክበር የተለየ ስሜት እንዳለው ገልጸዋል።
በ18 ወራት በሚሞላ ጊዜ እስከ 200 ሚሊዮን የኢትዮጵያ ብር እርዳታ ከአፋር ጀምሮ ደብረ ብርሃን በያለበት ስናከፋፍል ቆይተናል እና ይሄንንም ስራ እስከ ወልቃይት ድረስ ወልቃይት፣ ደብረ ብርሃን፣ ጎንደር፣ ባህር ዳር በያለበት ብዙ እርዳታ ለተፈናቃዮች አበርክተናል። ሜዲካል ለተጎዱ ወታደሮች፣ በካናዳ ያለው ትውልደ ኢትዮጵያዊ አሁን ደግሞ በቅርብ ወለጋ ውስጥ በተደረገው የህዝብ ጭፍጨፋ በጣም በጣም ልባቸው ቆስሏል። በጣም አዝነዋል። ዛሬ የመጣ ነው ለሁለት ፕሮግራም ነው። አንደኛው ህዝባችን ተስፋ እንዲኖረው እኛ ቤታችን ቁጭ ብለን አመት ባለን ብቻችን ብናከብር ምን ዋጋ አለው እና ሄደን ከህዝባችን ጋር አብረን እናክብር የሚል ነው። ዋናው ተስፋ ልንሰጣቸው ነው።
የኢክናስ ኢትዮጵያ ፕሬዚዳንት ዶክተር ቱታ አስፋው በበኩላቸው ከንፈር ከመምጠጥ ባለፈ ተፈናቃዮችን በተግባር መደገፍ እንደሚገባ ባስተላለፉት መልእክት ላይ አሳስበዋል።
ከማልቀስ ያለፈ ከንፈር ከመምጠጥ ያለፈ ከወገኖቻችን ጋራ ይህንን አመት በዓል ከተረፉት ጋራ አብረን እናሳልፋለን ብለን ነው የመጣ ነው። ሀዘናችሁ ሀዘናችን ሆኖ የልብ ስብራታችሁ የእኛንም የልብ ስብራት ሆኖ ዛሬ ደግሞ እንደዚህ አይተናችኋልና በእርግጥ ይሄ ቀን ለኛ የከበረና የተወደደ ቀን ነው። ዛሬ ደግሞ እንድታዝኑ አልፈልግም። ምክንያቱም በህይወት የተረፋችሁት የሚቀጥል ስራ ስላለ ነው። በእናንተ የሚቀጥል ትውልድ ስላለ ነው። ስለዚህ ታናናሾቹን እየተመለከታችሁ እንድትበረቱ፣ ተስፋ እንድታደርጉ እኛም ደግሞ ስንሄድ ወደ ካናዳ ህዝብ አለ፣ ተስፋ ያለው ህዝብ አለ፣ የሚሻገር ትውልድ አለ ብለን የተስፋን ነገር ነው ይዘን መሄድ የምንፈልገው እና አታልቅሱ፣ በቃ አታልቅሱ። አሁን አልፏል፣ ያለፈው እንዳይደገም ግን ሁላችንም አብረን መቆም አለብን።
የእንኳን አደረሳችሁ የምሳ ግብዣ የተደረገላቸው ተፈናቃዮች ምስጋናቸውን ገልጸዋል።
አልሐምዱሊላህ፣ በጣም እናመሰግነዋለን። የእስከዛሬውን ግፍ ሊቆጥርልን ነው መሰለኝ። ሲጀመር አልኳቸው ስለ ቋንቋችን ትደብቀን ተፈናቃይ መሆናችን እንዳይታወቁ ነን የወጣ ነው፣ መውጣት አይደለም። እዚህ ደግሞ አልሐምዱሊላህ የሚጠይቀን ክፍል ካገኘን ሰው አለን፣ ዘመድ አለን፣ ተቆርቋሪ አለን ብለን በጣም ነው ትልቅ ነገር የተሰማን።
በዚህ ቦታ ላይ የተደረገልን ግብዣ በአንበላም በአንጠጣም እኛ ሆዳችን የሞላ ነው። ልጄን ወስዶ አሳክመውልኛል በደሴ ሆስፒታል። ባለው አቅርቦት እየደገፉኝ ነው በሕክምና። በዚህ ምሳ ግብዣ ደግሞ በጣም ነው ደስ የሚለኝ። በጣም በጣም ነው የማመሰግን።
በዕለቱ ወላጆቻቸውን በሞት ላጡ ህጻናት የአንድ አመት ቋሚ ድጋፍ ለማድረግ መታቀዱን የአግማስ ኢትዮጵያ ስራ አስኪያጅ ይፋ አድርገዋል። ከምዕራብ ወለጋ ተፈናቅለው በደቡብ ወሎ፣ ሰሜን ሸዋና ደሴ አካባቢ ከተጠለሉ ተፈናቃዮች ውስጥ ከ1000 በላይ የሚሆኑ ህጻናት ወላጆቻቸውን በጥቃቱ አጥተዋል ነው ያሉት አቶ አብዱል ሰላም።
እንደሚታወቀው ከ36000 በላይ ህዝብ ነው በዚህ በሰኔ 11ና ሰኔ 27 የወለጋ ጭፍጨፋ የተፈናቀለው። ስለ እነዚህ ሰዎች በተመለከተ የመጀመሪያው ኦርፋን ሰፖርት ፕሮጀክት አለን። የቲሞችን የምንረዳበት ፕሮጀክት ነው። ወላጆቻቸውን ያጡ በዚሁ በግጭቱ ምክንያት እናት አባቶቻቸው የሞቱባቸው ህጻናትን የምንረዳበት ፕሮጀክት ነው። እሱ ከ1000 በላይ ልጆች አሉ። ከነዚህ ውስጥ 325 ለሚሆኑት ለአንድ አመት ሰፖርት አግኝተናል። 200 ከኢክናስ፣ 125 ደግሞ ሲያትል ኸይር ግሩፕ ከሚባል ሲያትል ዋሽንግተን አሜሪካ ከሚገኝ ድርጅት ለ125ቶች አግኝተናል። ለቀሪዎቹ ደግሞ አሁን ስራ እየሰራ ነው።
ታዳጊ ወጣቱ መር ከሶስተኛ ክፍል ያቋረጠውን ትምህርት መቀጠልና ለአንድ አመት ድጋፍ ከሚደረግላቸው ወላጆቻቸውን ካጡ ህጻናት አንዱ በመሆኑ ምስጋናውን የገለጸው እንዲህ ብሎ ነበር።
ዛሬ እናንተን ጨምሮ ሌሎች ወላጆቻቸው የሞቱባቸውን እናስተምራለን ብለዋል እና ቃል ገብተውላችኋል። ይህ ቃል ሲገባልህ ምን ተሰማ?
እስካሁን ለተደረጉት እገዛዎች አድናቆታቸውን የቸሩት አቶ አብዶል ሰላም ድጋፉ ተጠናክሮ እንዲቀጥል ጠይቀዋል።
እንግዲህ እነዚህ ወገኖች እንደሚታወቀው ራሳቸውን ችለው የሚኖሩ ባለሀብት የነበሩ ብዙ ነገር አገር ሰርተው ይኖሩ የነበሩ ለራሳቸው በቂ ነገር የነበራቸው ናቸው። ጊዜ እንደዚህ አድርጓቸዋል። ስለዚህ ነገ እኛ ላይ ምን እንደሚመጣ እናቅ። ይህን ወቅት ማለፍ የምንችለው ወገን ከወገኑ ጋር በመተባበር አንዱ ሲገፋ ሌላው አቃፊ ሆኖ በማገዝ በማስጠጋት ይሄ ያብሮነት የመተጋገዝ መንፈስ አሁንም ሊቀጥል ይገባል። ከዚህ በላይ በጣም ብዙ ድጋፍ ያስፈልጋል። ወገኖቻችን ጥይትና ገጀራ አምልጠው ነው የመጡት። በረሃብ እንደሞቱ መፍቀድ የለብንምና በዚህ ዘመን በረሃብ የሚወሰው መኖርም ስለሌለበት በደንብ መተጋገዝ መተባበር ያብሮነት መንፈሳችን አለሁላችሁ ባይነታችንን ማጠንከር አለብን።
ከካናዳ የመጡት የኤክናስ ሉካን አባላት በውጭ የሚገኙ ኢትዮጵያውያንና የኢትዮጵያ ወዳጆችን በማስተባበር ድጋፉን አጠናክሮ ለመቀጠል እንደሚሰሩ አረጋግጠዋል።
በሚቀጥለው ደግሞ በደንብ ተጠናክረን አሁን ከዚህ ዘን ምን ሄደው መረጃ አለ እሱን ይዘን ደግሞ አብረን ለመስራት በሚችለውና በመድረረግ በሚቻለው ሁሉ ጥረት እናደርጋለን። አብረናችሁ ነን። በሐሳብም በጸሎትም በዱአም በሁሉም ከእናንተ ጋር ነን። በርቱ፣ አይዟችሁ፣ ሰላም ሁኑ።
ግብረሰናይ ድርጅቶቹ በዕለት ደራሽ ምግብ እርዳታ፣ ወላጆቻቸውን በሞት ባጡ ህጻናት ድጋፍ፣ በመጠለያ ጣቢያዎች ላይ የሚስተዋለውን የማረፊያ ቤት እጥረት ለመቅረፍና በመልሶ ግንባታ ስራ ላይ ጥረት እያደረጉ መሆኑ ታውቋል። በዕለቱ የተገኙት የሐርቦ ከተማ ከንቲባ ያሲን አመዴ በጎ አድራጊዎችና መንግስት ድጋፍ ከማድረጋቸው በፊት የከተማው ነዋሪ ለተፈናቃዮቹ ያሳየውን ወገንተኝነትና ሰብአዊነት አድንቀዋል።
ሰኔ 25 ቀን ከ2000 በላይ ተፈናቃይ መጥቶበት ለተከታታይ 13 ቀን የማንንም እጅ ሳንጠብቅ የሐርቡ ከተማ ህዝብ የመጡብንን እንግዶቻችንን ወንድሞቻችንን ደከመኝ ሰለቸኝ ሳይሉ የሚበሉትን አስተርፈው ለተፈናቃይ ወንድሞቻችን እንጀራ፣ ልብስ፣ የተለያየ የሚያስፈልጉ ማቴሪያሎችን በማምጣት ሲደግፉ የቆዩበት ሁኔታ አለ። አዲሱ ዓመት የመቻቻል፣ የመፈቃቀር፣ የመደጋገፍ እንዲሁም ደግሞ ለተፈናቃይ ወንድሞቻችን ወደ ቤታችን ተመልሰን እዛው ቤታችን የምንኖርበት ዘመን እንዲሆንላችሁ እመኛለሁኝ።
በቅርቡ ተቀሰቀሰ በተባለ ጥቃት ከምዕራብ ወለጋ ተፈናቅለው በደብረ ብርሃን፣ ሐርቡ፣ አርጎባ፣ ገራዶና ሌሎች መጠለያ ጣቢያዎች ከ36,000 በላይ ተፈናቃዮች እንዳሉ ጥናቶች ያመለክታሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን እንዲሁም ተመልካቾቻችን በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ደግሞ የፀሐይ ኃይልን የሚጠቀም አንድ የቴክኖሎጂ ውጤትን የሚያስተዋውቀንን ዘገባ እናቀርብላችኋለን።
ይህ በፀሐይ ኃይል የሚሰራ ፍሪጅ መጀመሪያ ላይ ገበሬዎች ምርታቸውን እንዲጠብቁ ለመርዳት ታስቦ የተዘጋጀ ነበር። ኋላ ላይ ግን የኮቪድ-19 ወረርሽኝ ትኩረታቸውን እንዲቀይሩ እንዳደረጋቸው የማቀዝቀዣው ፈጣሪና የድሮፕ አክሰስ ድርጅት ዋና ስራ አስፈጻሚ የሆነችው ኖራ ማጌሮ ትናገራለች።
So I have a bit of experience working in rural communities trying to provide clean energy solutions and I
በገጠር የሚገኙ ማህበረሰቦች ንጹህ የሆነ የኃይል አቅርቦት እንዲኖራቸው የማድረግ ትንሽ የሥራ ልምዱ ነበረኝ። ከዛ ለገበሬዎች የውሃ ፓምፖችን ማከፋፈል ጀመርኩ። በኋላ ላይ ገበሬዎቹ በፀሐይ ኃይል የሚሰሩ መፍትሄዎች እንዳቀርብላቸው መጠየቅ ሲጀምሩ እኔና ባለቤቴ ቁጭ አልንና በፀሐይ ኃይል የሚሰራ ወተትና የወተት ተዋጽኦ ሊቀመጥበት የሚችል ፍሪጅ ሰራን። ነገር ግን ሙሉ ለሙሉ ወደ ገበያ ከመግባታችን በፊት ኮቪድ-19 ወረርሽኝ ጀመረ። ያኔ ነው ይሄንን መፍትሄ ለክትባት ማጓጓዣ ሊሆን ይችላል ብለን ወሰንነው። እንደዚህ ነው ቫክሲ ቦክስ የተጀመረው።
ይህ ማቀዝቀዣ በሁለት የኬንያ አውራጃዎች አገልግሎት በመስጠት ላይ ይገኛል። በኦሱንጉና በማኩኒ አብዛኛውን ጊዜ የመሳሪያ ቁጥጥር የሚደረገው ናይጄሪያ በሚገኝ ግሪስች በተሰኘ የቀዝቃዛ መሳሪያዎች አቅራቢ ተቋም ሲሆን መሳሪያዎቹን በኢንተርኔት አማካኝነት ይቆጣጠራል። ይሁን እንጂ ይሄ ኖራ ማጌሮ የሰራችው ማቀዝቀዣ ከኤሌክትሪክ ገመድ ጋር ሳይገናኝ በፀሐይ ኃይል ብቻ የሚሰራ ሲሆን ፒኢጂ በተሰኘ ኩባንያ አማካኝነት የሚቀርብ ነው። ነርስ አንቶኒ ማታሊ በኦሱንጉ በሚገኝ ክሊኒክ የክትባት ክፍል ባልደረባ ናቸው።
ቫክሲ ቦክስ ፍሪጁ ከተገጠመ በኋላ የማህበረሰቡን የበሽታ መከላከል አቅም ማዳበር ችለናል። አንድ ተገልጋይ ሲመጣም ሌላ ቀን ተመለስ ብለን ወደ ቤቱ አንልከውም። አሁን ቀጠሮ ሳንይዝ በየቀኑ ክትባት መስጠት ችለናል። የምንሰጠው የሙቀት መጠን ልክ መሆኑን ማቀዝቀዣው ላይ ምልክት ስላለው ያንን እያየን በዚያ መሰረት መቆጣጠር እንችላለን።
የዚህ ማቀዝቀዣ ፈጣሪ ኖራ ማጌሮ በድጋሚ
ፍሪጁ በፀሐይ ኃይል የሚሰራ በመሆኑ ከከርሰ ምድር የወጣ ነዳጅ መጠንን ይቀንሳል። ስለዚህ አካባቢን እየጠበቀ ነው። ክትባቶች በቀዝቃዛ ሁኔታ እንዲቀመጡ እንዲሁም በሕክምናው ዘርፍ ውስጥ የታዳሽ ኃይሎች ቴክኖሎጂ ተጠቃሚነት መኖሩን አረጋግጧል።
የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረየስ የክትባት ተደራሽነት ጋር አያይዘው ባደረጉት ንግግር በቀላሉ ለመድረስ አስቸጋሪ የሆኑ የህብረተሰብ ክፍሎችን ለማዳረስ ከፍተኛ ጥረት ሊደረግ እንደሚያስፈልግ ተናግረዋል።
ቫክሲንስ ሃቭ ሴቭድ ሚሊየንስ ኦፍ ላይቭስ አንድ ኢትስ ኢምፖርታንት ፎር
ክትባቶች የሚሊዮኖችን ህይወት መታደግ ችለዋል። ስለዚህም የዓለምን የበሽታ መከላከል አቅም 70% ለማዳረስ መንግስታት በተለይም ያልተከተቡ ዜጎችን በመፈለግ ለአደጋ ተጋላጭ የሆኑ ማህበረሰቦችን በማገዙ ላይ ማተኮር አለባቸው።
ኖራ ማጌሮ ታዲያ ይህንን ጥሪ ተቀብላለች።
Looking at the future, we want to onboard as many more investors to come in and work with us.
እየጨመረ የመጣውን ፍላጎት ቁጥር ለማዳረስና ምርታችንን ለመጨመር እናም የራሳችንን ማምረቻ ለመገንባት መዋለ ንዋያቸውን የሚያፈሱ ባለሀብቶችን እንሻለን። ከዚህ በተጨማሪም በዓለም የጤና ድርጅት የቅድመ ማረጋገጫ ፈቃድም ያስፈልገናል። ይህን ማድረጉ በማንኛውም ሁኔታ በመላው አህጉሪቱ ፍሪጁን ለመሸጥ ያግዘናል።
እድንና መሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብር ነው። አድማጮቻችን፣ በዚህ መርሃ ግብር ላይ አስተያየት መስጠት ከፈለጋችሁ፣ በማናቸውም ሁኔታዎች መሳተፍ ከፈለጋችሁ የማህበራዊ መገናኛ ገጾቻችን ልትጎበኙና በውስጥ መስመር ስልካችሁን ወይም አስተያየታችሁን ልታደርሱ እንጋብዛለን። አሁን አጭር የሙዚቃ አፍታ ወስደን እንመለስ።
Just
ጣቢያው የአሜሪካ ድምፅ ተከታተሉ። ተቆያችሁ ደግሞ ጋቢና ቪኦኤ አብራችሁ ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ኤልያስ አስማረ። አብረናችሁ አምሽተናል። ነገ ሰው ይበለን። መልካም